የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ አድማጮቻችን። ከአሜሪካ ድምጽ ራዲዮ የጋቢና ቪኦኤ የቀጥታ ስርጭት ጀመረ። አብራችሁን ካመሻችሁ ከመስማችሁ ጉዳዮች መካከል በጎንደር የጥምቀት አከባበር ወቅት የደረሰው አደጋ መጠን ይፋ ተደርጓል።
ሰራተኞች ከረሰንታን ሳንገመናቸው ከጣው ወደ ጤና ጣቢያ ይተን ይሽኛቸው ሰዎች አሉ። በአጠቃላይ ነገር ያካከሙት ወደ 300 ሰራተኛ ናቸው።
የጎንደር ዩኒቨርሲቲ ሆስፒታል ሜዲካል ዳይሬክተር ዶክተር አሸናፊ ታዘበው ናቸው። በጥምቀት በዓል አከባበር ወቅት ባህረርና ድሬዳዋ ተፈጥረው ስለነበሩ ግጭቶችም እናነሳለን። በሌላ ጉዳይ ኢትዮጵያ ከዓለም አቀፉ የገንዘብ ተቋም ያገኘችው ብድርና ድጋፍ እንዴት ይጠቅማታል? ምንስ ታሳቢ መደረግ አለበት? ስንልም ጠይቀናል።
መንግስት ተጠያቂ ሀገር ስለሆነ በተወሰነ ደረጃ ጣልቃ መግባት አስፈላጊ የሆነበት ኮንዲሽን ስለሚኖር ይህን ጉዳይ ላይ በደንብ ያስቡበት ነበረ።
የፋይናንስ ጉዳዮች ተንታኙን አብዱል መናን መሐመድን የሰማናቸው ተጨማሪ ጉዳዮችም አሉ። በመስተንግዶ ሀብታሙ ስዩም አብሬያቸው አመሻለሁ። ከሁሉ በፊት ግን አጫጭር የዓለም ዜናዎችን ኤደን ገረመው ታስተማናለች።
ከሶማሊያው ጽንፈኛ ታጣቂ ቡድን ከአልሸባብ ከፍተኛ ባዕዳን ተዋጊዎች አንዱ ከልቻለው ሲል አስታወቀ። ተዋጊው ሞቃዲሾ ከመንግስት ጋር ነኝ ብሏል። ዙበር አልሙሃጅል እንደ አውሮፓውያን አቆጣጠር በ2006 ነው ከለንደን ወደ ሶማሊያ ተጉዞ አልሸባብን የተቀላቀለው። ከዚህ ወዲህ በቡድኑ ኃላፊ እርከን ያደገ ሄዶ የአልሸባብ ሃይማኖታዊ ምሁራን ስብስብ የሆነው የሹራ ምክር ቤት አባል እስከመሆን የደረሰ ሰው መሆኑም ታውቋል። ሊቢያ የነዳጅ ዘይቷን ማምረቷ እንድትቀጥል በዚያ ያለው የዩናይትድ ስቴትስ ኤምባሲ አሳሰበ። ኤምባሲው ጥሪውን ያቀረበው የአማጽያኑ መሪ የሃሊፍ ሀፍጠር ኃይሎች በርካታ ዋና ዋና የነዳጅ ምርት ማውጫዎችና ማስተላለፊያዎችን መዝጋታቸውን ተከትሎ ነው። የሀፍጠር ተዋጊዎች አብዛኛውን የነዳጅ ምርት ያቋረጡት እሁድ በርሊን ላይ ከተካሄደው የሊቢያ ሰላም ዓለም አቀፍ ጉባኤ አስቀድሞ መሆኑ ነው የተገለጸው። የሊቢያ ብሔራዊ የነዳጅ ዘይት ኮርፖሬሽን የነዳጅ ምርቱ መቋረጡ ሀገሪቷን በቀን 55 ሚሊዮን ዶላር ያከስራታል ተብሏል። የዩናይትድ ስቴትስ ኤምባሲ ዛሬ ባወጣው መግለጫ የነዳጅ ምርቱ መዘጋቱ የሊቢያ ሕዝብ ያለበትን አጣዳፊ የሰብአዊ ደህንነት ችግር ያባብሳል የሚል ጥልቅ ስጋት አሳድሮብኛል ብሏል። በሌላ በኩል የሊቢያ የነዳጅ ምርት ቢቋረጥም የነዳጅ ዋጋ ግን ቀንሷል። የሃሊፋ ሀፍታር ኃይሎች ዓለም አቀፍ ዕውቅና ያለው መንግስት ወደሚቀመጥባት ወደ ዋና ከተማዋ ትሪፖሊ አቅጣጫ እየገፉ ናቸው። የሁለቱ ተፋላሚዎች ወገኖች ተወካዮች በበርሊኑ ጉባኤ ላይ በቀጥታ አልተነጋገሩም። ሌሎቹ የጉባኤው ተሳታፊዎች ናቸው። ተክሱን አቁሙን ለመደገፍና ካሁን ቀደም የተባበሩት መንግስታት ድርጅት በሊቢያ ላይ የደነገገውን የጦር መሳሪያ ማዕቀብ ለማክበር የተስማሙት። ማዕቀቡ ቢጣልም ቱርክ የትሪፖሊውን መንግስት የሚረዱ ወታደሮችን አዝምታለች። ኮሮና ቫይረስ የሚሉት አዲሱ ቫይረስ ከተቀሰቀሰባት ከቻይና አልፎም በሌሎች ሀገሮች ይዛመታል ተብሎም እየተጠበቀ ነው። የዓለም የጤና ድርጅት ሌሎች ሀገሮችና መንግስታት የቫይረሱን መዛመት ለመከላከል ሌሎች ሀገሮችና መንግስታት በጤና ተቋማት የመከላከል እርምጃዎች እንዲወስዱ ተማጽኗል። በቫይረሱ የተጠቁ 278 ሰዎች መኖራቸውንና 6 ሰሞሙትን ያሰሙ የጤና ድርጅቶችም አረጋግጧል። የዓለም የጤና ድርጅት የኮሮና ቫይረስ ዓለም ቀፍ ትኩረት የሚጠይቅ አጣዳፊ የህዝብ ጤና ጥበቃ ጉዳይ ይሁን አይሁን ለማጠን ነገ አስቸኳይ ስብሰባ እንደሚያካሂድም አስታውቋል። የዓለም የጤና ድርጅት ቃል አቀባይ ታሪክ ጃሳሬቪክ ስለ አዲሱ ኮሮና ቫይረስ ብዙም የሚታወቅ ነገር እንደሌለ ገልጸው በመሆኑም እንዴት እንደሚዛመት፣ ህመሙ ምን ያክል ከባድ እንደሆነና ምን ያክልስ ተዛምቷል፣ ምንጩስ ምንድነው የሚሉትን ጥያቄዎች ግልጽ ያለ መልስ እስካሁን እንደሌለ አስረድተዋል። አድማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራም ማሽካ አብራችሁ አምሹ።
ኤደን እናመሰግናለን። ጋቢና ቪኦኤ የአዲሱ ትውልድ ድምጽ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በመስማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። የጥምቀት ሁኔታ እየተከበረባት በነበረችው ጎንደር የእንጨት ርብራብ ተደርምሶ ከአስር የሚልቁ ሰዎች ሕይወት እንደተቀጨ፣ ወደ መቶ የሚጠጉ ደግሞ ጉዳት እንደደረሰባቸው ተሰምተዋል። ትናንት ምሽት አስቴር ምስጋናው በስልክ ያገኘቻቸው ሁለት የዓይን እማኞች ያዩትን አጋርተው ነበር። በዕለቱ ያከባበሩን መድረክ በመምራት ላይ ከነበሩት መምህር አስካለ ካሳ እንጀምር።
የተፈጠረው ችግር ስፔስ ተሰርቶ ነበር። እሱ ላይ በብዛት የነበሩ ህዝቦች ነበሩ እና አሰራሩ የሚችለው ከሚችለው በላይ ከመጠን በላይ ይዞ ስለነበረ ሰው በፍቅር የሚከታተለው ባለት ምጠት ስለነበረ በዚህ ምክንያት ያው ሰው ያስገዝ ወደቀ፣ ሲወርቅ ሰው ወደቀ። በዚህ ምክንያት አለመረዳዳት የተፈጠረበት ምክንያት በዚህ ነው።
የጉዳቱ መጠንስ ምን ያህል ነው? ምን ያህል ሰው ጉዳት ደርሶበታል? ምን ያህል ሰው ሲወት አልፏል?
ከተቀጠረበት ዘወትር አልፏል። ዘምን አሁን ተላታዩ
ጉዳት የደረሰባቸው በስፍራው የነበሩት የዓይን እማኝ በወቅቱ የነበረውን ሁኔታ እንዲህ ገልጸውታል።
መላከ ፀሐይ ቆሞስ አባ ገብረ ሚካኤል ፈራው ያው ከተራቸው ነበርኩ። በወቅቱ ወዲያውኑ በመቀመጫ አገልግሎት ተብሎ እንደዚህ በቆጥ ነገር የተሰራ ነው። እናቱ አራርቀው ስለተከሉት የሰዎቹን ዶዝ መሸከም አልቻለምና በብዛት ወጡበት ወደቀ። ከፖለቲካ ከምን ከምን ጋር አይያዝ። እንጨቱ በአምሳ ሴንቲሜትር በአንድ ሜትር ስለተተከለ የሰዎቹን ክብደት መሸከም ስላቃተው ብቻ እንጨት ፈረሰ፣ ወደቀ። በቃ
ትናንት በጎንደር ከተማ በተከበረው የጥምቀት በዓል ወቅት በደረሰው የእንጨት ርብራብ መደርመስ የሞቱ ሰዎች ቁጥር 10 መሆኑን የጎንደር ዩኒቨርሲቲ ሪፈራል ሆስፒታል ዛሬ አስታውቋል። ይህና ተያያዥ ጉዳዮችን የሚያነሳው ቀጣዩ የአስቴር ምስጋናው ዘገባ የሚጀምረው የሆስፒታሉ ሜዲካል ዳይሬክተር ዶክተር አሸናፊ ታዘበው በእጃቸው ያለውን የተጎጂዎች ቁጥር ከሚያጋሩበት ነው።
እኛ ጋር እንግዲህ የመጣው ከ230-250 የሚሆኑ ናቸው። መጣው ወደ ጤና ጣቢያ አይተን ይሽኛላቸው አንድ 20 ሰዎች አሉ። በአጠቃላይ ነገር የታከሙት ወደ 230 ናቸው። የሟች ቁጥርም እንግዲህ በነበረው መረጃ እናንተ ስንት እንደነበራቸው ባላቅም፣ እኛ እስከ ትናንት በነበር በሆስፒታላችን ኮንፊርም የተደረጉት 9 ናቸው። የከተማ ፖሊስ ያረጋገጠው እንዳለ እሱን እናቃለን፣ 10 እንደሆነ እናቃለን።
አሁን ሆስፒታሉ ላይ ያሉ ተጎጂዎች ምን ያህል ናቸው? ያሉበት ሁኔታስ?
80 ነበሩ። አብዛኞቹ ደህና የሚባል ስቴት ላይ ነው ያሉት፣ ጥሩ ላይ ናቸው። አንድ ነው ክሪቲካል የምንለው በጣም ጽኑ ህሙማን ውስጥ ያሉ፣ አንዱ በጣም ላይፍ ትሬቲንግ ነው። ቢያንስ ግን ከ40-50 የሚሆኑ አሉ። አሁን ቢሆን
ትላንት ለአሜሪካ ድምፅ አስተያየት የሰጡ የዓይን እማኞች የሟቾቹ ቁጥር 12 እንደነበር ነው የገለጹት። የደረሰው ጉዳት የፈጠረውን ስሜትና በአካባቢው ያለውን ሁኔታ የጠየኳቸው የትላንቱ የጥምቀት በዓል አከባበር ስነ ስርዓት በመድረክ መሪነት የሰሩት መምህር አስካል ካሳው ተከታዩን ብለዋል።
ዛሬ ሰላም ነው የተከበረው። ጥሩ በዓል ነው የነበረው። ተረጋግቷል። ታቦቶችን በሰላም ወደ መንበረ ክብራቸው ገብተዋል። በዓሉም የተረጋጋና ሰላማዊ የሆነ በዓል ነው የተከበረው። የጎንደር ወጣቶችና የጎንደር ክርስ አደጋ በደረሰባቸው ሰዎች ተረባርበው ወደ ሆስፒታል የሚደርሱ ወደ ሆስፒታል ልብሳቸውን እያወለቁ ወጣቶቹ ፈራሩተው በቃ ልጆቹን መታገዝ በሚቻለው ሰዓት አግዘዋል። ያው በአዘኑት ባረፉት ህይወታቸው ባለፈው ሰዎችና ጉዳት በደረሰባቸው ሰው ቤተክርስቲያኒቱ ሀዘን ተሰምቷታል።
በሀዘን ውስጥም ቢሆን የበዓሉ ቀጣይ ስነ ስርዓቶች በዛሬው ዕለት ሲካሄዱ መዋላቸውን እኒሁ አስተያየት ሰጪ ጠቁመዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ ነው ወደ እናንተ እየቀረበ ያለው። አስቴር ምስጋናውን ለቀደሙት ዘገባዎች እናመሰግናለን። ቀጣዩ ዘገባም በጥምቀት በዓል ወቅት ከተፈጠረ ክስተት ጋር የሚያያዝ ነው። በሐረር ከተማ በጥምቀት በዓል አከባበር ወቅት በተፈጠረ ግጭት ተሳትፈው ቁጥጥር ስር መዋላቸውን የሐረሪ ክልል የፍትህና ጸጥታ ጉዳዮች ኃላፊ አቶ ናስር የሱፍ ለቪኦኤ ተናግረዋል። የከተማው የጸጥታ ሁኔታም እየተመለሰ ነው ተብሏል። ባንጻሩ በድሬዳዋ አንዳንድ ቦታዎች ያለው ውጥረት አሁንም አልረገበም ይላል ቀጣዩ የአዲስ ቸኩል ዘገባ።
በሐረር ከተማ ተፈጥሮ የነበረው ግጭት መረጋጋቱን የክልሉ መንግስት አስታውቋል። የክልሉ ፍትህና ጸጥታ ጉዳዮች ቢሮ ኃላፊ አቶ ናስር ዩሱፍ በተለይ ለአሜሪካ ድምጽ በሰጡት ቃል በዛሬው ዕለት የሚካኤል ቤተክርስቲያን ታቦት በሰላም መግባቱን፣ ነዋሪዎች ተፈናቅለውበታል በሚባለው በተለምዶ መጠለያ በተባለው ሰፈርም ከፍተኛ የጸጥታ ጥበቃ እየተደረገ መሆኑን አስረድተዋል። የግጭቱ መንስኤ ከልሙጡ ሰንደቅ ዓላማ ጋር የተያያዘ ነው ብለዋል አቶ ናስር።
በጥንቀት ባለ ምክንያት አርጎ እንግዲህ ያው ከባቢ ማስዋብ ነበረ። ይህን ከእነት ውጭ የሆኑ ሌሎችን ህብረቱንነት ለመጋጨት የፖለቲካን ፍላጎት ለመሙላት የተለያዩ አካባቢ ከእነት ተቋም ውጭ ባንዲራ ልሙት ባንዲራ ህግ ማይፈቀድ ባንዲራዎችን ለመስተቀል ና ወደ ግጭት የመራት ሁኔታ ነበረ። በዚህ መካከል ሄዶ ባንዲራዎች መውረድ አለበት ምክንያት ይህ ነገር ስነጋገሩ ወደ ግጭት ሁለት ወጣቶች የመሩበት ሁኔታዎች ነበሩ። ከዛ ተረቶ ይህ በፊትም ታቅዶ የሰሩ ስለሆነ ቶሎ ወደ ግጭትን እምነት የመቀየር ሁኔታ ነበረ። ይሄ ግጭት የአካባቢ የሀገር ሸማግሌዎች፣ የእምነት አባቶች፣ የአካባቢ ያሉ ወጣቶች ችግሩ የመስከረት ሁኔታውን ሞከሩት። ያሳይታካ ቀርቶ ወደ ግጭት ሄዱ። ሰው አልተጋጩም። ያው ንብረቱ እየመቀጠል ንብረቱ እየመወደም ሁኔታዎች ነበረ። ይሄ በእምነትም ሳይሳካ በስተቀር ወደ ብሔር የመቀየር ሁኔታዎች ነበሩ። ይሄ ያው አፍራሽ ፖለቲካን የያዙ ቡድኖች ናቸው ይህን ያደረገ በግጭት የተከሰተ።
በግጭቶቹ የቆሰለ እንጂ የሞተ እንደሌለ የገለጹት አቶ ናስር ከ17 በላይ ተጠርጣሪዎችና ሲጠቀሙባቸው ነበር የተባሉ ተሽከርካሪዎችም በቁጥጥር ስር መዋላቸውን ገልጸዋል። በፖሊስ ጣቢያ ላይ ጥቃት ተፈጽሞ በቁጥጥር ስር የዋሉት ተጠርጣሪዎች አምልጠዋል ተብለው የተነገረ መረጃም ስህተት ነው ብለዋል።
ፖሊስ ጣቢያ ላይ ጉዳት ደርሷል፣ ያመለጠ እስረኛ የለንም። ጉዳቱ በፖሊስ ጣቢያ ላይ ጉዳት እንደደረሰ ነው። ያ አሁን የጠቀስነው ፎቆች ጎን ለጎን ነው ያለው እና እዚህ ላይ ጉዳት ደርሷል፣ ወጣ እስረኛም የለንም እና ለቀጣይም አቅማችን አጠናክረን ይሄ ግዳንድትን ለመረጋጋት ወንጀለኞችን ለመያዝ ዝግጅት ላይ ነው ያለ ነው።
በትላንት ነው ዘገባችን ኦፌኮ ቢሮ የተከራየበትን ህንፃን ጨምሮ በከተማዋ የተወሰኑ ህንፃዎችና የንግድ ቤቶች ጥቃት እንደተፈጸመባቸው መዘገባችን ይታወሳል። በተመሳሳይ በትላንትናው ዕለት ከሰዓት ድሬዳዋ ሳቢያን አካባቢ የጎርጎሮስ ታቦት ሲገባ በተነሳ ግጭት አንድ ሰው ሞቶ በርካቶች እንደቆሰሉ የድሬዳዋ ፖሊስ ኮሚሽን ህዝብ ግንኙነት ዳይሬክተር ኮማንደር ገመቹ ካቻ ለጋዜጠኞች አስታውቋል።
ባሉ ያለምንም የጸጥታ ችግር ሲከናወን ቆይቷል። ትናንት ጥር 11 2012 ዓ.ም ምረት 10 ሰዓት ገደማ ሁሉም ታቦታት ወደ መንበራቸው በሰላም ገብተዋል። ነገር ግን በድሬዳዋ ከተማ ቀበሌ 02 ልዩ ስሙ ጀርባ ተብሎ ከሚጠራው አካባቢ ጎርጎሮስ ታቦት ወደ መንበሩ ለመግባት ጥቂት መንገድ ሲቀረው በተከሰተ ግጭት አንድ ሰው በድንጋይ ተመቶ በሕክምና ላይ እንዳለ ህይወቱ አልፏል። 7 ሰው ላይ በጥይት ተመቶ ከባድና ቀላል አካል ጉዳት ደርሷል። 14 የፖሊስ አባላት በደረሰባቸው ድብደባ ከባድና ቀላል አካል ጉዳት ደርሶባቸዋል። ከዚህ ጋር ተያይዞ አንድ የከብቶች መኖ መጋዘን በእሳት ተቃጥሏል። አንድ መኖሪያ ቤትም እንደዚሁ በእሳት ተቃጥሏል። 2 መኪናም በእሳት ተቃጥሏል። አንድ መኪና የመሰባበር አደጋ ደርሶበታል። ለስራ የወጣ አንድ የፖሊስ መኪናም እንደዚሁ ተሰብሯል። 3 መደብር ተዘርፏል። የተለያዩ መኖሪያ ቤቶችም እንደዚሁ የተዘረፉበት ሁኔታ ነው ያለው።
ድሬዳዋ በዛሬው ዕለት የቅዱስ ሚካኤል ታቦት በሰላም የገባ ሲሆን ሳቢያን አካባቢ የነገሰው ውጥረት ግን አለመርገቡን ነዋሪዎች ለቪኦኤ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮል ለዘገባው እናመሰግናለን። እነኚህ አሳዛኝ ክስተቶች በተለያዩ የአገሪቱ ክፍሎች ቢፈጠሩም በአብዛኞቹ የኢትዮጵያ ስፍራዎች በዓሉ በሰላም ሲከበር እንደዋለ ከነዋሪዎች ሰምተናል። ባምቦ ያገኘናቸው የበዓሉ ተሳታፊዎች የነገሩንን ባጭሩ እንስማ።
ሰብታ ይባላል። ኗሪነት እዚህ ባምቦ ከተማ ውስጥ ነው። በዓሉ በጣም የደመቀ ነው። በጣም ደስ በሚል ሁኔታ ነው የተከበረ ያለው። እጅግ በጣም ደስ ነው። ከወትሮ የበለጠ በጣም ደማቆ ነው እየተከበረ ያለው።
ሙሉ አድማሱ ይባላል። በዓሉ በጣም አሪፍ። በዓሉ እንግዲህ ይሄ ብዬ የምገልጽልህ ነገር የለም። በጣም ደስ የሚል ነው። ስራቱ ምን ሁሉም ነገር በጣም ደስ ይላል። እንግዲህ ታቦቱን በስራት እየሄደ ነው ሰውም ፖሊሶቹም ደግሞ ተባብሮ በዚህ መሄድ በጣም ደስ ይላል።
እናንተ ወቅት ሎሚ ወርወራ ነበር እስቲ ስለሱ ያስታውሱልኝ።
አሁን እንግዲህ ድምቀት ነው ተዘጋጅቶ ይሄዳል። ያው ሴቷም ታቃለ ዱም ይተዋወቃል ግን ያው በዛት እየተጋጩ ይገባሉ ማለት ነው።
የተሰበረው ባላለው በጣም ደስ ይላል። ሁሉም ጊዜ በጣም ደስ የሚያሰኝ ሁኔታ ነው የሚታየው። ሰላም፣ አንድነት፣ ህብረት፣ ወንድማማችነት እየታየ ከትላንትና ጀምሮ መንገድ በማጠብ ወጣቶቹ ቤቱንም አዲስ መልክ በመስራት ብዙ ሁኔታዎችን ሲያካሂዱ የነበረ ነው። ወንጆ ነው። ሰላም አለ፣ አንድነት አለ፣ ፍቅር አለ።
ቀደም ብለን የሰማናችሁን ምዕመናንን ጠይቆ የላከልና ኮር መልካ ነበር። እናመሰግናለን። አሁን ወደ ቀጣዩ ዘገባ እንሻገር። ከሰሞኑ ዓለም አቀፉ የገንዘብ ተቋም IMF ለኢትዮጵያ ወደ 3 ቢሊዮን ዶላር የሚጠጋ ገንዘብ በብድርና ድጋፍ መልኩ እንዲሰጥ መወሰኑ አስታውቋል። ለመሆኑ ይህ ገንዘብ የኢትዮጵያን ምጣኔ ሀብት በምን መልኩ ያግዛል? ለተሻለ ውጤትስ ምን አይነት ጥንቃቄዎች መወሰድ አለባቸው? ቀጣዩ የጋቢና መደብር መሰናዶ ይነግረናል። በአውሮፓውያን አቆጣጠር መስከረም 2019 ላይ ኢትዮጵያ በ2030 ዓ.ም በመጣኔ ሀብት ረገድ ከፍ ያደርገኛል፣ ፍላጎቴን ያሟላልኛል ያለችውን እቅድ ይፋ አድርጋለች። እቅዱ መጠሪያ ሀገር በቀል የመጣኔ ሀብት ማሻሻያ ይባላል። ይህ እቅድ ይሳካ ዘንድ ሀገሪቱ ደጋፊዎችና አበዳሪዎችን ደጅ ስትጠና ከርማለች። አውንታዊ መልሳቸውን ከሰጡት መካከል አንዱ ዓለም አቀፉ የገንዘብ ተቋም IMF ነው።
ዋናነት ጠቅላይ ሚኒስትር አብይ በኢኮኖሚ ዘርፍ ላይ የአገር በቀል ማሻሻያ ፕሮግራም በሚል ያቀረቡትን ለማስተዋወቅና እሱን ደግሞ የኢኮኖሚ ማሻሻያ ፕሮግራሙን ተግባራዊ ለማድረግ የሚያስችል የገንዘብ ድጋፍ ለማሰባሰብ ያለመ ነበር። ያንን ካጤኑ በኋላ 3 ወር ተኩል በኋላ የIMF 2.9 ቢሊዮን የአሜሪካን ዶላር ለ3 ዓመት የሚውል ድጋፍ ፋይናንስ ያዘገቡበት ሁኔታ እንዳለ ይታወቃል።
የሰማችኋቸው በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋን ነው። ከሰሞኑ የኤምባሲያቸውን የግማሽ ዓመት አፈጻጸም ለማሰማት በጠሩት ጋዜጣዊ መግለጫ ላይ ከተናገሩት የተወሰደ ነው። IMF በድረገጹ ላይ ባተመው ማስገንዘቢያ ላይ በሶስት ዓመታት ውስጥ ተከፋፍሎ የሚሰጥ የ2.9 ቢሊዮን ዶላር ብድርና ድጋፍ አቅርቦት ለኢትዮጵያ መፍቀዱን ያወሳል። አምባሳደር ፍጹም ይሄ ገንዘብ የኢትዮጵያን ምጣኔ ሀብት እንዴት ሊደግፍ እንደሚችልም አብራርተዋል።
በዚህ መልክ የሚመጣው ገንዘብ በቀጥታ ወደ መንግስት የሚገባ ነው። በመሆኑ መንግስት በዋናነት የማክሮ ኢኮኖሚውን ለማረጋጋት ይጠቀምበታል። የማክሮ ኢኮኖሚው በሚረጋጋበት ሰዓት አምራቾች፣ ኤክስፖርተሮች ይበረታታሉ። ስለዚህ የኢትዮጵያ የባላንስ ኦፍ ፔመንት ይሻሻላል። የባላንስ ኦፍ ፔመንቱ መሻሻል የዋጋ ግሽበትንም ያሻሽለዋል። ኢኮኖሚውም እድገቱን ጨምሮ እንዲሄድ ያደርገዋል። መንግስት ይህን ብቻ አይደለም፣ በአሁኑ ሰዓት ከፍተኛ እርምጃዎች ከስር ከስር እየወሰደ ነው። ለምሳሌ አዳዲስ ኢንቨስትመንቶች በመንግስት እንዳይከናወኑ አቁሟል። ነባር ኢንቨስትመንቶችን የማጠናቀቅ መቀለኛ ሰጠው ብሏል። ይሄ መሆኑ ገንዘብ ለግል ዘርፉ በባንኮች ያለው ገንዘብ ለግል ዘርፉ እንዲውል አክት ይሆናል ማለት ነው።
ሀያ ዓመታትን ለሚጠጉ ጊዜያት የፋይናንስ ጉዳዮች ባለሙያና አማካሪ ሆነው የሰሩት በአሁኑ ሰዓት በእንግሊዝ የኤደንብራ ንግድ ትምህርት ቤት የኢንዱስትሪያል ፖሊሲ የዶክትሬት ተማሪ ሆኑት አብዱል መናን መሐመድ ኢትዮጵያ ያገኘቻቸው ድጋፎችና ብድሮች በተለይ ሀገሪቱን ከተጋረጠባት የውጭ ምንዛሬ እጥረት ለማውጣት ያላቸውን አቅም በመልካም ጎንነት ያነሳሉ። ሆኖም ብድርና ድጋፉን ለኢትዮጵያ የሰጠው የፋይናንስ ተቋም የዘረዘራቸው ቅድመ ሁኔታዎች በጥንቃቄ ሊመረመሩ ይገባ እንደነበረ ይናገራሉ።
ወደ ኮንዲሽናል ዝርዝር በምንገባበት ሰዓት አንደኛው የኢትዮጵያ መንግስት ወደ ፍሌክስብል የሆነ ኤክስቼንጅ ሬት ሪጅም ይላል። ፍሌክስብል ማለት የውጭ ምንዛሬው በአሁኑ ሰዓት እየተሰመረ ያለው ብሔራዊ ባንክ ጣልቃ በመግባት ኦልሞስት ማኔጅድ ፍሎቲንግ ይሉታል፣ በአንድ እንዳይወድቅ ማለት ነው። አሁን ግን የተቀመጠብን ኮንዲሽን ወደ ፍሌክስብል ወደሆነ ሪጅን ወይም በሶስት ዓመት ውስጥ እንድንገባ ነው የሚፈለገው። ያ ማለት የውጭ ምንዛሪ ሽያጭና ግብይት በገበያ የሚወሰን ይሆናል ነው የሚለዋል። አሁን ባለበት የኢትዮጵያ ኢኮኖሚ ሁኔታ ወደዛ መግባቱ ብር በፍጥነት ሊወድቅ ይችላል እና የኢትዮጵያ መንግስት ያንን ኮንዲሽን ተቀብሏል። አንደ በሁለተኛ ደረጃ የተቀበለ ኮንዲሽን የኢትዮጵያ መንግስት ከታክስ በበቂ ሁኔታ ይሰበስባል፣ አላማውም መሰረታዊ ለሆነ ኢንፍራስትራክቸር እና ፖቨርቲ ሪደክሽን ነው ይላል። ይህ ማለት ከሞላ ገጠር የመንግስት ኢኮኖሚ ጠልቃ ገብነቱን ሊሚት ያደርጋል ማለት ነው። እሱም ብቻ አይደለም፣ መንግስት ታክስ እንዲጨምርም ይፈልጋል። እንደሱ ለምን መንግስት በሚንሱ እንዲኖር ይፈልጋል፣ ገቢውና ወጪውን እንዲያመጣጠል ይፈልጋል። ይህ ማለት መንግስት ብዙ ታክስ እንዲጨምር ጫና ስላለበት ህብረተሰቡ ላይ ታክስ የመጨመሩ ነገር ሊኖር ይችላል። ፕሮባብሊ አሁን በቅርብ ሰምተው ይችላል የኤክሳይዝ ታክስ ጉዳይም ከዚህ ጉዳይ ጋር ተያይዞ የመጣ ሊሆን ይችላል።
ቅድመ ሁኔታዎቹ የመንግስትን የፋይናንስ ዘርፍ ጣልቃ ገብነት መቀነሳቸውም ያልታሰበ ምጣኔ ሀብታዊ ችግር እንዳያፈራ አቶ አብዱል መናን ይመክራሉ።
የመንግስት የኢኮኖሚ ጣልቃ ገብነት በኢንቨስትመንት መልኩ በደንብ ሊታሰብ ይገባ ነበረ። መንግስት ታዳጊ ሀገር ስለሆነ በሶስተኛ ደረጃ ጣልቃ መግባት አስፈላጊ የሆነበት ኮንዲሽን ስለሚኖር ይህን ጉዳይ ላይ በደንብ ያስቡበት ጥሩ ነበረ።
የፋይናንስ ጉዳዮች ተንታኙ አብዱል መናን መሐመድ አክለውም ዓለም የገንዘብ ተቋም ከተገኘው ገንዘብ መካከል በብድር መልክ የሚወሰደው አከፋፈሉ እስከ 5 ዓመት የሚደርስ የፎይታ ጊዜ እንዳለው፣ የመክፈያ ጊዜውም ረዘም ያለና የወለድ መጠኑም አነስተኛ መሆኑ የአከፋፈል ጫናውን የሚቀንስ መሆኑን በመልካምነት አንስተው ገንዘቡ ጥንቃቄ በተሞላበት ሁኔታ ለጥቅም ካልዋለ የብርን መውደቅ ብሎም የዋጋ ግሽበትን ሊያስከትል እንደሚችል መዘንጋት እንደሌለበት መክረዋል። አድማጮቻችን በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። አሁን የሙዚቃ አፍታን ውሰድ። Chilling out. ሙዚቃውን ወደ ኋላ እንመለስበታለን። ከዚያ በፊት ግን አንድ ቀሪ መሰናዷችን በመቀጠል እናሰማችሁ። የሳይንስና ከፍተኛ ትምህርት ሚኒስቴር በደህንነት ስጋት ምክንያት ከከፍተኛ የትምህርት ተቋማት የወጡ ከ35,000 በላይ ተማሪዎችን ወደ ትምህርት እንዲመለሱ እየሰራ መሆኑን፣ እንዲሁም ከፍተኛ የትምህርት ተቋማቱንም በደህንነት ካሜራዎች ለማስጠበቅ እየሰራ ስራ መጀመሩን አስታውቋል። እደን ገረመው ዘገባላት።
በጠፍቷል። ብዙዎችም ከደህንነት ስጋት አኳያ ትምህርታቸውን አቋርጠው ወደ ቀያቸው ለመመለስ ተገደዋል። የሳይንስና ከፍተኛ ትምህርት ሚኒስቴር ታዲያ በዩኒቨርሲቲዎች ውስጥ ያለውን የጸጥታ ሁኔታ በማስጠበቅ በኩል አበክሮ እየሰራ መሆኑን ገልጾ አሁን ላይ በዩኒቨርሲቲዎች ውስጥ ሰላም ስለመጣ ከ35000 በላይ የሆኑና በተለያዩ ምክንያቶች ከትምህርት ገበታቸው ላይ ያልተገኙ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ እየሰራ መሆኑንም አስታውቋል። አቶ ደቻሳ ጉርሙ በሚኒስቴር መስሪያ ቤቱ የህዝብ ግንኙነት ዳይሬክተር ናቸው።
ወደ 35000 ተማሪዎች በተለያየ ጊዜ ከትምህርት ገበታቸው ላይ እንደተፈናቀሉ ትምህርት ላይ የሉም ማለት አይደለም። አንድ ዩኒቨርሲቲዎች ናቸው ግምገማ የተደረጉ በወቅቱ የነበረውን ነገር ማለት ነው። አንዳንድ ዩኒቨርሲቲዎች በሳምንት 15 ቀንም ምን ሊያጣራ ተቋቁሞ ወደ ዩኒቨርሲቲዎች የሄደው ኮሚቴ እነሱ ያቀረቡትን ሪፖርት ነው ባለፈው የገመገብ ነው። ይሄ ቁጥር የተነሳው በዛ አንጻር ነው። በየጊዜው በየቀኑ የሚቀያየር ነገር ነው። ሰላሙ ሁኔታ በጣም አስተማማኝ ስላልነበረ ሲመለሱ ቁጥሩ ይሻሻላል ማለት ነው እና ከሁለት ዩኒቨርሲቲዎች በስተቀር በአብዛኛው በሁሉም ዩኒቨርሲቲዎች የተወሰነ የተማሪዎች ቁጥር ከመንጠባጠብ ውጭ ከውቅያ ያለጠፈው ተማሪዎችን ጥሪ ያቀረቡት 14 እና 15 ስለሆነ አብዛኛው ተማሪ የለም ማለት ነው እዛ። እንደገና ደምቢዶሎ ዩኒቨርሲቲ ላይ ካለው ከጸጥታ ሁኔታ ጋር በተያያዘ የተወሰኑ ተማሪዎች የትምህርት ገበታቸው ላይ የለው። ስለዚህ አሁን ከበዓልም ከምናምንም ተያይዞ ማለት ነው ደምቢዶሎም ከትምህርት ገበታ ላይ ያልተገኙት፣ ግን ይሄ አጠናክረን ይህንኑ እየተገበሩ ነው ያሉት። አሁን
አቶ ደቻሳ በዩኒቨርሲቲዎች ውስጥ የፖሊስ ኃይል ከገባ በኋላ የደህንነት ሁኔታው መሻሻሉን ገልጸው በተለያዩ የሀገሪቱ ክልሎች የሚገኙ ዩኒቨርሲቲዎች በር ላይም የደህንነት ካሜራዎችን በመትከል ላይ መሆናቸውን አሳውቀዋል።
ሰላሙ አሁን በጣም ጥሩ ነው ይሻላል። ከፌዴራል ፖሊስ ጋር መስራት ከጀመርን በኋላ ምንም የሁለቱ ዩኒቨርሲቲዎች ላይ ራሱ በጣም ትልቅ የሆነ መሻሻል አለ። ስጋት የለም፣ ችግር የለም። በደንብ በስተደረኝ አጠናክረን የምንሄድ ከሆነና ልጆቹም ደግሞ ከስጋት ሊናቸውን አጥብነው ወደ ዩኒቨርሲቲዎች የሚመለሱ ከሆነ ሰላማዊ መማር ማስተማሩ እናስቀጥላለን፣ እናጠናክራለን ማለት ነው ሁለቱ ዩኒቨርሲቲዎች። ሌሎቹ ዩኒቨርሲቲዎች ግን ያለምንም ችግር አሁን ያው ሰላማዊ መማር ማስተማሩ እያካሄዱ ነው ያሉት። ይህንን አሁን በሁሉም ዩኒቨርሲቲዎች ነው የደህንነት ካሜራዎችን መቅደም የምንፈልገው ስለሚያስፈልግ፣ በተለይ ደግሞ የተሻለ አደረጃጀትም የተሻለ የአጥር የምናምን ችግር የሌለባቸው ዩኒቨርሲቲዎች ላይ ይህን ከዚህ በፊትም ነበሩ። እሱን አጠናክረን እንቀጥላለን ማለት ነው። አብዛኞቹ ከባድ ዩኒቨርሲቲዎች አሏቸው ይህን ነገር በትክክል በሚፈለገው መጠንና በሚፈለገው ጥራት ያለመጠቀም ክፍተት ነው ያለው። እሱም ግን አሁን ማጠናከር የሚገባቸውን እና ያሉትን ክፍተቶች ጠግነው ይህንን ያደርጋሉ። ሌሎች ደግሞ ይህንን የሌላቸው ዩኒቨርሲቲዎች በሚችሉት ፍጥነት በሚችሉት ጊዜ ይህንን ይገዛሉ፣ ይገጥማሉ፣ ይጠቅማሉ ብለን ነው ስለሆነ ማለት ነው መረጃዎችን ከማጠናከር አንጻር የሚረዳ የሚጠቅም ነገር ስለሆነ የመሰለጠነ የሰው ኃይልና በተሻለ ወንጀልን መከላከል በሚችሉ አካላት መጠበቁ እንደተጠበቀ ሆኖ ይህንንም መጠቀም ግን የተሻለ ጠቀሜታ አለው፣ ያስፈልጋል። ይህንኑ አጠናክረን ለዚህ ከሴኩሪቲ ፐርፐስ ከውጭ የሚገቡ ሰዎችም በተለይ ተማሪ መግቢያ ተለይቶ ማለት ነው በመግቢያቸው በኩል ተማሪ ስለመሆኑ እንደዚህ ተጣርቶ ታይቶ ቢገቡ የተሻለ ነገር ነው እና ከተማሪዎች ደህንነት አንጻር አሁን ካለው ሁኔታ አንጻር ሲታይ ጠቃሚ የሆነ ነገር ስለሆነ ይህንን መተግበር አለብን ብለን እየሰራን ነው። አጠንክረን አጥብቀን ሁሉም ባለድርሻ አካል ሚናውን የሚወጣ ከሆነ እንቀጥላለን፣ እንሄድበታለን።
አቶ ደቻሳ አሁን ባለው ሁኔታ ዩኒቨርሲቲዎቹ ደህንነታቸው የተጠበቀና ወደ ሰላማዊ የመማር ማስተማር መመለሳቸውንም ገልጸዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
አድማጮቻችን እስካሁን ድረስ አብራችሁን ስለነበራችሁ በጣም እናመሰግናለን። የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። ከትዊተርና ፌስቡክ አድራሻዎቻችን በተጨማሪ በኢሜይል gabina@voanews.com ብላችሁ አስተያየታችሁን ላኩልን። አብታሙ ዝዩም ሳስተናግዳችሁ ነበር ከአቀናባሪያችን ሞክቢል ያቤሮ ጋር በዚሁ ተሰናበትን። ተናደሩ
ቱን ራድዮ ቪኦኤ ሰገንታ ፋኖ ሮሞት ለደቪዮ የሰገንታ ፋኖ ሮሞት ወጣታ ግጅማታ ገልገል ሰዓት ለማውራካ ሰዓት ይሰደት ምትርማን ይድደም ለማድደም ሸኔፊ ሶ